Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላየ ሰው ያስደነግጣል። ተመዝኖ ሲመጣ በ2000-3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተለ። ይሄ አንደኛው ስህተት ነው።
የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ድምፅ ነው የሰማነው። በቅርቡ መንግስት ያወጣውንና ከፍተኛ ተቃውሞ ያስነሳውን የዕለት ገቢ ግብር ተመን አስመልክቶ በመንግስት የተሰራው ስሌት 40% ችግር አለበት ሲሉ ካመኑበት መግለጫ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ዛሬ በመላዋ ዩናይትድ ስቴትስ ሰላማዊ ውቅያኖስን ከሚያዋስነው አንዱ ጫፍ የአትላንቲክ ውቅያኖስን እስከሚያዋስነው ሌላው የአገሪቱ ዳርቻ የሚበዛውን በከፊል በተወሰኑ አካባቢዎች ደግሞ ሙሉ በሙሉ የፀሐይ ግርዶሽ እውን ሆኗል።
በልዩ ጉጉት ለወራት ሲከታተሉ ለኖሩ የሳይንስ ሰዎች ደግሞ ለዓመታት ሲጠበቅ የቆየ ክስተት ነው።
የሙሉ ግርዶሽ ጎዳና የሚል ስያሜ የተሰጠውና 70 ማይሎች ወይም 112.6 ኪሎ ሜትሮች ርዝማኔ ያለው ከኦሬገን እስከ ደቡብ ካሮላይና ክፍለ ግዛት የሚደርሰው ጨረቃ ለደቂቃዎች የፀሐይን ሙሉ በሙሉ የምትሸፍንበት መስመር የናሳ ሳይንቲስትን ጭምር ይዘን እንከተላለን።
ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ ዋና ዋናዎቹን ለመጥቀስ የዩናይትድ ስቴትስ የባህር ኃይል አውዳሚ መርከብ ዩኤስኤስ ጃን መኬን ከሲንጋፖር በስተ ምስራቅ ማላካ ሰርጥ አካባቢ ከአንድ የንግድ መርከብ ጋር ተጋጭቶ 10 አሜሪካውያን መርከበኞች የደረሱበት ጠፍቷል፣ 5 መርከበኞች ላይ ጉዳት ደርሷል የሚሉትና ሌሎችም አሉን።
ሳምንታዊ ቅንብሮች፣ አፍሪካ ነክ ርዕሶችና ስፖርት በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ ነሐሴ 15 2009 ዓ.ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና
ቆንጂት ታየንን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሳችን ደግሞ ቮይቴክ ዞርኛክ ነው። አብረናችሁ እስከ 4 ሰዓት ድረስ እናመሻለን። በቅድሚያ የሰዓቱ የዓለም ዜና። ከፓሲፊክ ጠርዝ አንስቶ እስከ አትላንቲክ መላዋን ዩናይትድ ስቴትስን የሚሸፍነውና እየሸፈነ ያለውና በ99 ዓመታት ለመጀመሪያ ጊዜ የተከሰተውን እጅግ ብርቅዬ ሲባልለት የከረመውን የፀሐይ ግርዶሽ በሚሊዮኖች የሚቆጠር ሕዝብ በያለበት ወደ ሰማይ አንጋጦ እያስተዋለ፣ ገና ግርዶሹ ባልደረሰባቸው አካባቢዎች ደግሞ በጉጉት እየተጠባበቀ ነው። ከፓሲፊክ ውቅያኖስ ጠረፍ ላይ ካለችው ከኦሬገን ክፍለ ግዛት አንስቶ መሀል ሀገሪቱን ሰንጥቆ እስከ ደቡብ ካሮላይና የአትላንቲክ ጠረፍ ድረስ ነው ግርዶሹ የሚዘልቀው። በሚያልፍባቸው ትላልቅና ትናንሽ ከተሞች እንዲሁም መናፈሻዎች ቴሌስኮፖቻቸውን፣ ካሜራዎቻቸውንና ልዩ የጨረር መከላከያ ያላቸውን መነጽሮች ይዘው የፀሐይ ግርዶሹን ለመመልከት የተመሙባቸው ብዛት ያላቸው ግዛቶች ለማስተናገድ ሲሰናዱ ቆይተዋል። የዩናይትድ ስቴትስ የብሔራዊ የጠፈር ምርምር መስሪያ ቤት ናሳ የዛሬው በታሪክ ከምንጊዜውም ብዛት ባለው ሕዝብ የታየና በታሪክ መዝገብ የተያዘ የፀሐይ ግርዶሽ መሆኑን ተናግሮለታል። ማድራስ በምትባለው ከ7000 የሚያንስ የሕዝብ ብዛት ባላትና ግርዶሹ መጀመሪያ ከሸፈናቸው ከተሞች አንዷ በሆነችው የኦሬገን ከተማ 100,000 ሕዝብ ፈሶባታል። በዘገባዎች መሰረት ማድራክ ከተማ ላይ የወረደውን ሕዝብ በትራፊክ ጭንቅንቅ እንዳይሰቃይ ለመርዳት ብሔራዊ ተጠባባቂ ጦር ለእርዳታ ተሰማርቷል።
በናይጄሪያው ነውጠኛ ቡድን ቦኮ ሀራም የተጠለፉ ሴቶችና ሕጻናት ወደ ማህበረሰቡ መልሳ ያቋቋመችው የመብት ታጋይ ሬቤካ ዳሊ የተከበረው የሰርጊዮ ቪየራ ዲሜሎ ድርጅት ተሸላሚ ሆናለች። ሽልማቱ ዛሬ በተከበረው የዓለም ሰብአዊ ቀን ለናይጄሪያዊቱ እንደተበረከተ ጠቅሳ ሊሳ ሽላይን ከጄኔቫ ከሚገኘው የመንግስታቱ ድርጅት የአውሮፓ ማዕከል ዜናውን አድርሳናለች። ትዝታ ብላቸው ይዛ ቀርባለች።
የሰርጂዮ ቪየራ ዲማሎ መታሰቢያ ሽልማት የሚሰጠው በየሁለት ዓመት አንዴ ነው። ሰርጂዮ ቪየራ ዲማሎ እንደ አውሮፓ አቆጣጠር ነሐሴ 19 2003 ዓመተ ምህረት ኢራቅ ባግዳድ ውስጥ ከ21 ሌሎች ሰዎች ጋር በአሸባሪዎች ጥቃት የተሰዋ ነው። ሽልማቱ ታዲያ የመሳሪያ ግጭት መሃል እየገቡ ብዙም መውቅና ሳይሹ ሰብአዊ እርዳታ ለሚያቀርቡ ቡድኖች ወይንም ድርጅቶች የሚሰጥ ነው። ሪበካ ዳሊ እንደ አውሮፓ አቆጣጠር በ1989 ዓመተ ምህረት ነው ባሎቻቸው ለሞቱባቸው ሴቶችና ወላጅ አልባ ህጻናትን ለማቋቋም Center for Caring Empowerment and Peace Initiative ማለትም ለሴቶችና ህጻናትን ክብካቤና ራስን መልሶ የማስቻል የሰላም ትልም የተባለ መንግስታዊ ያልሆነ ለትርፍ ያልቆመ ድርጅት በሰሜን ናይጄሪያ የመሰረተችው። ነውጠኛው ቡድን ቦኮ ሐራም እንደ አውሮፓ አቆጣጠር ከ2009 ዓመተ ምህረት ጀምሮ ጥቃቱን ሲያፋፍም የቡድኑ ሰለባ የሆኑ ሴቶችና ወጣቶችን መርዳትና ማቋቋም ጀመረች። ዴላ ለአሜሪካ ድምጽ ራዲዮ በሰጠችው ቃል ከነውጠኞቹ ለማምለጥ የቻሉ በማህበረሰቡ የተጠሉ ሆኑ ትላለች። በህዝቡ ተገለሉ፣ ህዝብ ጠላቸው፣ ባሎቻቸው፣ ማህበረሰባቸው፣ ወላጆቻቸው ሳይቀሩ አራቋቸው ትላለች። የሪበካ ዳሊ ድርጅት ለተጎጂዎቹ ምግብና መጠለያ እንዲሁም ለልጆች ትምህርት ይከፍላል። የጾታ ጥቃት የደረሰባቸው ልጃገረዶችና ሴቶች የምክር አገልግሎት እንዲያገኙ ያግዛል። ሪበካ ዳሊ ከሰርጂዮ ቪየራ ዲማሎ መታሰቢያ የተሰጣትን ገንዘብ ህዝብ ተጎጂዎችን እንዲቀበል ለማስተማርና ለማግባባት እንደምትጠቀምም ገልጻለች።
የዩናይትድ ስቴትስ የባህር ኃይል አውዳሚ መርከብ ዩኤስኤስ ጃን መኬን ከሲንጋፖር በስተምስራቅ ማላካ ሰርጥ አቅራቢያ ከንግድ መርከብ ጋር ተጋጭቶ 10 አሜሪካውያን መርከበኞች የደረሱበት ጠፋ። 5 መርከበኞች ተጎድተዋል። የባህር ኃይሉ ዛሬ ባወጣው መግለጫ ሚሳኤል አውዳሚው መርከብ በአካባቢው ሰዓት ዛሬ ሲነጋጋ 12 ሰዓት ከ20 ላይ ነው ከላይቤሪያ ባንዲራ በሚጓዝ መርከብ ጋር የተጋጨው። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ወደፊት ለአፍጋኒስታን ያቀደውን አዲስ ትልም ዛሬ ማታ በሚያደርጉት ንግግር ያብራሩታል ተብሎ እየተጠበቀ ነው። ዋይት ሀውስ ስትራቴጂውን ለማውጣት በተጓዘበት ጎዳና መርካታቸውን የመከላከያ ሚኒስትሩ ጂም ማቲስ ተናግረዋል። የአሜሪካ ድምጹ ማርከስ ሃርተን ተጨማሪ ያለው ሶሎሞን ክፍሌ ያቀርባል።
መከላከያ ሚኒስትር ጂም ማቲስ ትላንት እሁድ ለጋዜጠኞች ሲናገሩ በዩናይትድ ስቴትስ የአፍጋኒስታን ስትራቴጂ ላይ ስለተደረገ ለውጥ የሰጡት ዝርዝር ማብራሪያ የለም። ከፕሬዚደንት ትራምፕ ጠብቁ ነው ያሉት።
ያን በተመለከተ ፕሬዚዳንቱ ቃል በገቡት መሠረት ከውሳኔ ላይ ደርሰዋል። ይህንኑ ለውጥና የደረሱበትንም ውሳኔ ለአሜሪካ ሕዝብ መግለጽ የሚፈልጉት ራሳቸው ናቸው። ያን እስኪያደርጉም ድረስ በዝምታ ቆያለሁ።
ፕሬዚደንት ትራምፕ ባሳለፍነው አርብ በአፍጋኒስታን ለ16 ዓመታት የዘለቀውን ጦርነት አስመልክቶ ምን ማድረግ እንደሚቻል ለመወሰን ከወታደራዊና የብሔራዊ ጸጥታ አማካሪዎቻቸው ጋር ተነጋግረዋል። በነገታው ቅዳሜ የትዊተር መልእክታቸውም ከውሳኔ ደርሻለሁ ከማለታቸው ያለፈ የገለጹት ነገር የለም። በአፍጋኒስታን ለ16 ዓመታት የዘለቀው ጦርነት በዩናይትድ ስቴትስ ታሪክ ረጅሙ እንደሆነ ይዘገባል። ለውሳኔ ከቀረቡ አማራጮች መካከል ተጨማሪ ብዙ ሺህ ወታደሮችን መላክ ወይም የጸጥታውን ሁኔታ በመጠበቅ ረገድ የሚረዱ የግል ተቋራጮችን ብቻ በመተው ወታደሮቹን በሙሉ ጠራርጎ ማስወጣት የሚሉት ይገኙበታል። ጀነራል ማቲስ በውሳኔ አሰጣጡ ሂደት ቅሬታ እንደሌላቸው ግን አስረድተዋል።
ስትራቴጂያዊ ሂደቱ በአጥጋቢ ሁኔታ በስፋትና በጥልቀት በመካሄዱ በጣም ረክቻለሁ። አሁን ባለው ሁኔታ ምን አይነት ጥያቄ ሊቀርብ እንደሚችልና ምን ውሳኔ እንደተደረሰ ለማወቅ የሚያስችል ሂደት ነው የተካሄደው።
የዩናይትድ ስቴትስ ወታደራዊ መሪዎች የወቅቱን የአፍጋኒስታን ሁኔታ የሚገልጹት ፈጽሞ መግባባት ከማይደረስበት ደረጃ ላይ ይገኛል ብለው ነው። ለዚህም ምክንያታቸው ታሊባኖች በአፍጋኒስታንና በፓኪስታን የድንበር ግዛቶች የበላይነት እየያዙ መጥተዋል የሚል ነው።
አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው የዛሬ ሰኞ ነሐሴ 15 ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የምሽቱ አብይ ርዕስ ከማለፋችን በፊት በሁለተኛው አጋማሽ ከሚሰሙ ዝግጅቶች አንዱን ለቅምሻ ያህል እናሰማችሁ።
በጣም 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 የሚያምር እይታ ነበረ የነበረው።
አሁን በሁለተኛው አጋማሽ የሚመጣውን ዝግጅታችንን የሚያስተዋውቅ ድምጽ ነው። ቀደም ብሎ ሾልኮ የሰማችሁትም ከዚሁ ርዕስ ጋር ይገናኛል። በመግቢያችን እንደጠቆም ነው ዛሬ በመላዋ ዩናይትድ ስቴትስ ሰላማዊ ውቅያኖስን ከሚያዋስነው አንዱ ጫፍ የአትላንቲክን ውቅያኖስ ከሚያዋስነው ሌላው የአገሪቱ ዳርቻ የሚበዛውን በከፊል በተወሰኑ አካባቢዎች ደግሞ ሙሉ በሙሉ የፀሐይ ግርዶሽ እየተከሰተ ነው ተከስቷልም።
በልዩ ጉጉት ለወራት ሲከታተሉ ለኖሩ የሳይንስ ሰዎች ደግሞ ለአመታት ሲጠበቅ የቆየ ክስተት ነው።
የሙሉ ግርዶሽ ጎዳና የሚል ስያሜ የተሰጠውና ቀደም ብለን ሙሉ በሙሉ ያልነው 70 ማይሎች ወይንም 112.6 ኪሎ ሜትሮች ርዝማኔ ያለው ከኦሬገን እስከ ደቡብ ካሮላይና የሚደርሱ ክፍለ ግዛቶች የሚያዳርሰው ጨረቃ ለደቂቃዎች ፀሐይን ሙሉ በሙሉ የምትሸፍንበት መስመር ባልደረባችንን ሰለሞን አባተን ለዚሁ ብሎ ከተላከበት ከምዕራብ ዩናይት ስቴትሷ ሳን ፍራንሲስኮ የጠፈር ተመራማሪውን ዶክተር ብሩክ ላቀውን ደግሞ ከናሳ ይዘን እንከተላለን መስመሩን። በሁለተኛው አጋማሽ ነው ታዲያ።
አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዕለት ገቢ ግብር ተመን ላይ የተሰራው ስሌት 40% ያህሉ ችግር አለበት አሉ። የግንዛቤና የመረጃ እጥረት እንዲሁም እንደ እርሳቸው ቃል ሌብነት ያሉት መንግስታቸውን ዋጋ እያስከፈለ መሆኑን ተናግረዋል። በህገወጥ ንግድ የተሰማሩ ያሏቸውንም አካላት አስጠንቅቀዋል ይላል መለስካቸው አማሃ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል።
ጠቅላይ ሚኒስትሩ ባለፈው ሳምንት መጨረሻ ነሐሴ 14 ቀን 2009 ዓ.ም በሸራተን አዲስ ላሊበላ አዳራሽ ወደ 1200 የሚደርሱ ከክልሎችና ከአዲስ አበባ የተገኙ የንግዱ ማኅበረሰብ አባላት ጋር ውይይት አድርገዋል። በዚህ ወቅት ዋና የመወያያ ርዕሶች ሆነው ከቀረቡና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተቹባቸው ጉዳዮች መካከል ካለፈው ወር ጀምሮ ገኖ የወጣው ችግር የግብር ጉዳይ ነው። የዕለት ገቢ ግብር ተመንን በተመለከተ ጠቅላይ ሚኒስትሩ በመንግስት ዘንድ አለ ያሉትን እውነት በዚህ መልክ ገልጸውታል።
የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላየ ሰው ያስደነግጣል። ተመንዝሮ ሲመጣ በ2000-3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት፣ የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ 40% የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል።
ከዚህ በማስከተልም ጠቅላይ ሚኒስትር ኃይለ ማርያም ተፈጽሟል የተባለውን ስህተት ለማስተካከል በተለይ በአዲስ አበባ ከተማ እርምጃዎች እየተወሰዱ እንደሚገኙ ገልጸዋል። በሳቸው አባባል የአዲስ አበባ ከተማ አስተዳደር ካቢኔ በአጠቃላይ እንዲሰማራ ተደርጓል። ከንግዱ ህብረተሰብ ጋር በየጊዜው እየተወያየም ተቀምጧል ባሉት መመሪያ መሰረት መፍትሄ ለመስጠት እየተሞከረ ነው። በሌላ በኩል ደግሞ የማኒፋክቸሪንግ ወይንም የፍብረካ ኢንዱስትሪውን ጨምሮ ለተለያዩ የኢንዱስትሪ ዘርፎችና የመሠረተ ልማት አገልግሎቶችን የማግኘት ችግርም ተነስቷል። ጠቅላይ ሚኒስትሩ በአሁኑ ነባራዊ ሁኔታ መንግስታቸው መፍትሄ ነው ያለውን አመልክተዋል።
ለምንድን ነው መንግስት ኢንዱስትሪ ፓርኮችና ኢንዱስትሪ ክላስተሮች ያስፈልጉናል ብሎ ሽንጡን ገትሮ የሚለፋው? ኢንዱስትሪዎች በተበታተኑ መጠን መሰረተ ልማት ለማቅረብ ስለማንችል ነው። ምንም ያክል ብንንጠራራ መብራት በየቦታው ማቅረብ አንችልም። አሁን ባለን አቅም አንችልም። ምንም ያክል ብንንጠራራ የፍሳሽ አገልግሎት በአንድ ባልተማከለ ሁኔታ የሚበተን ፍሳሽ መሰብሰብ አንችልም። ስለዚህ በየሰፈሩ መሬት አግኝተናልና ፋብሪካ አቋቁመናልና መብራት አምጣ ካላችሁን አንችልም ነው የምንለው። ከተበታተነ ሁኔታ እየለማ ላለውም ወደፊት ለሚለማውም ከኢንዱስትሪ ፓርኮች ጋር ተመሳሳይ የሆነ ማትጊያ ይሰጥ ብሎ ምክር ቤቱ የጠየቀውን አይሰጥም ነው መልሱ። ያለን አማራጭ ወደ ኢንዱስትሪ ፓርክና ክላስተር የምትመጣ ከሆነ ይሄው ና መሳቢያ ነው። ሌላ ቦታ እንዳይመኝ መሳቢያ ነው። ለራሱም ጭምር ማለት ነው። ለራሱ ለአልሚውም ጭምር ወሳኝ ስለሆነ ማለት ነው። ይሄ
በዚህ መድረክ ሌላው ጎልቶ የወጣው ጉዳይ የኮንትሮባንድ ወይንም የህገ ወጥ ድንበር ተሻጋሪ ንግድ ችግር ነው። በተለይ ለሀገሪቱ ከፍተኛ የውጭ ምንዛሬ በማስገኘት ለአመታት የሚታወቀው ቡና ከባድ አደጋ የተጋረጠበት ይመስላል። ጠቅላይ ሚኒስትሩ የሰሞኑን የሱዳን ጉብኝታቸውን ተመክሮ በማስታወስ ስም ሳይጠሩ በዚህ ህገ ወጥ ድርጊት ተሰማርተዋል ላሏቸው አካላት ጠበቅ ያለ ማስጠንቀቂያ ሰጥተዋል።
በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባ ቡና ኮንትሮባንድ ነው። ወደ ማዕከላዊ ገበያ 50% የሚሆነው ነው የሚመጣው ወይ 60% የሚሆነው ነው የሚመጣው። ሌላው እየሄደ ያለው ይሄን የሚያስኬዱት አንድ እግር ማዕከላዊ ገበያ፣ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን። ስለዚህ እሱን እናስተካክል የሚል እምነት አለ። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንድ ቲም አቋቁም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ፣ ኋላ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለም።
የዕለት ገቢ ግምትንና የዓመታዊ ግብር ተመንን ተከትሎ በዚህ ዓመት በአዲስ አበባም ሆነ በሌሎች አብዛኞቹ ሀገሪቱ ክፍሎች ከፍተኛ ችግር መከሰቱን የመገናኛ ብዙሀን ሲዘግቡ ቆይተዋል። ችግሩን ተከትሎም የንግዱ ማህበረሰብ አባላት አገልግሎታቸውን እስከ መዝጋት የደረሱ እንደነበሩም ይታወቃል። የአሜሪካ ድምፅ ሬዲዮ በዚህ ረገድ የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ስንሻገር ደግሞ ዛሬ በአዲስ አበባ የተከበረው ዓለም አቀፍ የሰብአዊነት ቀን በኢትዮጵያ ለድርቅ አደጋ ምላሽ በመስጠት ስራ የተሰማሩ እርዳታ ሰራተኞች የተወደሱበት ሆኗል። እስክንድር ፍሬው ዘግቧል።
በተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ላለፉት 11 ዓመታት የሰራው የመኪና አሽከርካሪው ግርማ ደገፋ ድርቅ ወዳጠቃቸው አካባቢዎች ተመላልሷል። እርሱና ሌሎች ለሰብአዊ እርዳታ የሚመላለሱ ሰራተኞች በዚያው እየኖሩም የሰብአዊ ስራ የሚሰሩ በርካቶች የሚያደርጉትን ጥረት የሚከፍሉትን መስዋዕትነት ተመልክቷል። ከዚሁ ከድርቅ ጋር በተያያዘ የሚመላለሰው እርሱ ራሱም የተለያዩ ችግሮች እንደሚያጋጥሙት በምሳሌ አስደግፎ አጫውቶኛል።
እኔ መኪና በማሽከረከርበት ጊዜ አንዴ የገጠመኝ ነገር ያው በረሃ ነው። ከአንዱ ቦታ ወደ አንዱ ስንሄድ
የትኛው ክልል ነው?
በሶማሌ ክልል ውስጥ ነው እና አገልግሎት በምንሰጥበት ጊዜ ከደጋ አካባቢ የዘነበ ዝናብ፣ ያ በረሃ ነው፣ ምንም የሚታይ ነገር የለም። ከደጋ አካባቢ የመጣ ዝናብ ወንዙን ገብቶት ወንዙን ለመሻገር አልቻልንም። በዚህ ምክንያት የመሸብን መጣ። የግድ መኪኖቹን እዛ አቁመን እዛ ምን አደጋ ወይም ደግሞ ችግር ያለበት ስፍራ በእግራችን ወንዙን ተሻግረን ከኛ ጋር መንገዶች ነበር፣ እነሱን ማሻግረን እንደገና ወደ 5-6 ኪሎ ሜትር በእግራችን ተንቀሳቅሰን እዛ ችግር ያለበት ስፍራ ላይ ያው አገልግሎት ልንሰጥ ይችላል እና በእግራችንም ረጅም ኪሎ ሜትር የመሄድ ነገር አለ። መንገድ ላይ ብዙ ችግሮች ያጋጥማሉ እና ያን ሁሉ ተቋቁመን ያን ሁሉ ተሰጠን ነው እንግዲህ በዚህ ላይ ሁማኒቴሪያን ለአገልግሎት ስራ ምንሰማ።
ዓለም አቀፍ የሰብአዊነት ቀን ዛሬ በአዲስ አበባ ሲከበር ከኢትዮጵያ አንጻር ትኩረቱን ያደረገው ለድርቅ ምላሽ ለመስጠት በሚካሄደው ስራ በተሰማሩ የአገር ውስጥና የውጭ ዜጎች ላይ ነው። የተባበሩት መንግስታት ድርጅት የስራ ኃላፊዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተወካዮችና ሌሎች እንግዶች በሥነ ሥርዓቱ ላይ ተገኝተዋል። አምባሳደሮች፣ ዲፕሎማቶችና የሰብአዊ እርዳታ ሰራተኞችም እንደዚሁ። ቻይልድ ፈንድ ኢትዮጵያ በተባለው ተቋም የህፃናትና ሴቶች የፕሮግራም ልማት ባለሙያ የሆነችው ትግስት ታረቀኝም ድርቅ በተከሰተባቸው የኦሮሚያና የደቡብ አካባቢዎች ተገኝታ ሰርታለች። እርሷና ሌሎች የሰብአዊ እርዳታ ሰራተኞች የሚቋቋሙት ነገር ከፍተኛ መሆኑን ትናገራለች።
ለምሳሌ መሰረታዊ የሚባለው ነገር ምግብ ማጣት አለ። ረሃብ፣ በረሃብ ሙሉ ቀን በረሃብ ልትቆይ ትችላለህ። ውሃ ሊጠማህ ይችላል። አንተ መኪና ውስጥ ወይም ደግሞ አንተ የሃይላንድ ውሃ ቢኖር እንኳ ያን ሃይላንድ ውሃ አውጥተህ መጠጣት የለብህ። ምክንያቱም እዛ ጋር የተቸገሩት ልጆች ስላሉ የእነሱንም ፊሊንጋቸውን ሼር ማድረግ አለብህ።
ስሜታቸውን
መጋራት ስላለብህ የውሃ ችግር አጋጥሞ ነው ያውቃል። የምግብም ማለት የመራብ ችግር አለ እና ኮሚኒቲውን መምሰል አለ። ለምሳሌ ማህበረሰቡን መምሰል አለ እና ማህበረሰቡን ስንመስል ለምሳሌ ከእነሱ ጋር አብረን መሬት ተኝተን በቃ እነሱን መስለህ መኖር ነው ያለብህ እንጂ እንደ ሂማኒቴሪያን ኤድ ወይ እንደ ራስ እንደ ሰራተኛ ውጫዊ አካል አድርገህ መፍጠር መቁረጥ የለብም እና ምክንያቱም እነሱ በጣም ከፍተኛ የሆነ ችግር ውስጥ ያለፉ ስለሆነ ልክ አንተ ስትሄድ የእነሱን ችግርና ስሜት እየተረዳህላቸው አይመስላቸውም እና ይህ ችግር ሊያጋጥም ይችላል። ይህን ሁሉ ችግር ተቋቁመን ነው።
በአዲስ አበባው ጎልደን ቱሊፕ ሆቴል በተካሄደው ስነ ስርዓት ላይ የመክፈቻ ንግግር ያደረጉት በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አሁና ኦኑሽም በዚች ሀገርም ሆነ በሌሎች አካባቢዎች ያሉ የእርዳታ ሰራተኞች አስተዋጽኦ ቀላል እንዳልሆነ አብራርተዋል።
I have ingrained in my mind the faces, foreign and local, of aid workers in the most remote and uncomfortable regions.
የሀገር ውስጥና የውጭ ዜጎች የሆኑ የእርዳታ ሰራተኞች በአእምሮዬ ይታዩኛል። ሩቅና በማይነኩ ክልሎች ከህዝቡ ጋር አብረው የሚገኙ የለመዱትን ምቾት ትተው የሚያውቁትን የህይወት ዘዴ ወደ ጎን ብለው ሳይቀር እነዚያን ሰዎች ለመርዳትና ለመደገፍ የሚሞክሩ ሰዎች አሉ። ያንን ሁሉ ትተው ቀንና ሌሊት የሚችሉትን ሁሉ ለማድረግ እነርሱ እዚያ ናቸው። ክቡራትና ክቡራን፣ እነዚህን ፊቶች የአገሩ ዜጎችም የውጭ ዜጎችም ሰዎች ናቸው። ያ የዘር ወይም የሙያ ጉዳይ አይደለም፣ የሰብአዊነት ጉዳይ ነው። ዛሬ እነዚህን የእርዳታ ሰራተኞች ማክበር እንፈልጋለን።
በኢትዮጵያ በተከሰተው ድርቅ 8.5 ሚሊዮን ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው በቅርቡ ይፋ የተደረገው የተከለሰው የሰብአዊ እርዳታ ሰነድ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻዊ መጽሔቱ ዘገባ እናልፋለን። በደቡብ ሱዳን እርስ በርስ የሚዋጉት አንጃዎችም ሆኑ ጎረቤት ሀገሮች ለሶስት ዓመታት ተኩል ያህል ሲካሄድ ለቆየው የእርስ በርስ ጦርነት ሰላማዊ መፍትሄ እንዲገኝ የተቻላቸውን ያህል ጥረት እንዲያደርጉ ሲሉ የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዚዳንት ጥሪ ያቀረቡ። የቀይ መስቀሉ ፕሬዚዳንት ይህን ያሉት የደቡብ ሱዳንና የኡጋንዳ ጉብኝታቸውን ሲያገባደዱ መሆኑ ተጠቁሟል። ዘጋቢያችን ሀሊማ አቱማኒ ከካምፓላ ያደረሰችንን ዘገባ ዝርዝር አዳነች ፍሳዬ ታቀርበዋለች።
ፒተር ሚረር ሶሪያንና የመንን ያካተቱ በዓለም ዙሪያ ያሉትን የግጭት ቀጠናዎችን ጎብኝተዋል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንቱ በደቡብ ሱዳን ስላዩት ሁኔታ አስከፊነት ገልጸዋል። ከእያንዳንዱ ሁለት ሰዎች አንደኛው ከባድ ረሃብ ላይ ይገኛል። በምግብ እርዳታ ላይ ነው የሚተማመነው። ከእያንዳንዳቸው ሶስት ሰዎች ደግሞ አንደኛው ከመኖሪያው ተፈናቅሏል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት ሚረር መፍትሄው ወደ ድርድር መመለስ ብቻ ነው ይላሉ።
I have seen the alternative of it, and the alternative of it looks bleak.
አማራጩን አይቼዋለሁ። አማራጩ ጨለማን ነው የሚመስለው። የጦርነቱ መቀጠል ማለት ነው። ሰዎች ይፈራሉ። ምንም አይነት እምነት የላቸውም። ሰዎች ተዋጊዎች ከመምጣታቸው በፊት አስቀድሞ ይሸሻሉ። ምክንያቱም ማንኛውም አይነት ተዋጊ ወደ መንደሮቻቸው ሲመጣ ዓለም አቀፍ የሰብአዊ ሕግና ሰብአዊ መብት እንደሚጣስ ያውቃሉና፣ ይህ ሁኔታ ደግሞ በምንም አይነት ተቀባይነት አያገኝም።
ደቡብ ሱዳን ውስጥ በፕሬዝዳንት ሳልቫኪርና በአማጽያኑ መሪ ሪያህ ማቻር መካከል ተደርጎ የነበረው የስልጣን ክፍፍል ስምምነት ሐምሌ ወር ላይ ከፈረሰ በኋላ በሀገሪቱ ግጭት መባባሱ ይታወቃል። አንጃዎቹ በሲቪሎች ላይ አስከፊ ግድያዎች ይፈጽማሉ፣ ሴቶችና ወንዶችን ይጠልፋሉ፣ በሴቶች ላይ የወሲብ ጥቃት ይፈጽማሉ ሲሉ ዓለም አቀፍ የሰብአዊ መብት አካላት ገልጸዋል። ዓለም አቀፍ የቀይ መስቀል ኮሚቴ እንደሚለው በኮሚቴ ሆስፒታል የታከሙት የቆሰሉ ሰዎች ብዛት ካለፈው ዓመት ይልቅ በያዝነው ዓመት እጅግ ከፍ ብሏል። የጤና ሰራተኞች ላይም አደጋ ማንዣበቡ ቀጥሏል። ዓለም አቀፍ ቀይ መስቀል ኮሚቴ ያገናኛቸው በግጭቱ ምክንያት ተለያይቶ የነበሩት ሰዎች ብዛትም ከአምና ጋር ሲነጻጸር በያዝነው ዓመት ከእጥፍ በላይ ከፍ ብሏል። ብዙ ልጆች ይገኙባቸዋል።
ሰዎች እኛን ሲያዩ ምግብ፣ ውሃ፣ የንጽህና መጠበቂያና የሕክምና አገልግሎት ማግኘት እንደሚፈልጉ ይናገራሉ። አስቀድመው የሚጠይቁት ግን ዘመዶቻችን የት ነው ያሉት የሚለውን ነው።
ኡጋንዳ በያዝነው ወር 1 ሚሊዮን የሚሆኑ የደቡብ ሱዳን ስደተኞችን ተቀብላለች። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንቱ በሰሜን ኡጋንዳ ያለውን የስደተኞች ሰፈራ ቦታን ጎብኝተዋል።
ፕሬዚደንት ሙሴቬኒ ምን መደረግ እንዳለበት ያውቃሉ። የደቡብ ሱዳን ችግር በወታደራዊ ኃይል አይፈታም የሚል ድምዳሜ ላይ ደርሰናል። ስለሆነም በፖለቲካው መፍትሄ በኩል ያለውን ጥረት ማጠናከር ያስፈልጋል። ብሔራዊ ተአማኒና አካታች የሆነ ንግግር ማካሄድ ያስፈልጋል።
የኡጋንዳው ፕሬዚደንት ሙሴቬኒ በክልላዊ ሽምግልና በኩል ያላቸው ሚና አከራካሪ ሆኖ ቆይቷል። የሳልቫኪርን መንግስት ይደግፋሉ በማለት አማጽያኑ ሲነቅፏቸው ቆይተዋል። ይሁንና ለሰላም ንግግር ለማመቻቸት የተሞከሩት ጥቂት ጥረቶች የተካሄዱት ኡጋንዳ ላይ ነው። በግጭት ውስጥ ያሉት ጥቂት ቡድኖች ሙሴቬኒ ተደማጭነታቸውን መሰረት በማድረግ ግጭቱ እንዲያበቃ ሚና መጫወት ይችላሉ የሚል እምነት አላቸው።
አድማጮች፣ የዘገባዎች ክፍለ ጊዜ አጠናቀናል። በ19 እና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው እየተከታተላችሁ ያላችሁት። አብራችሁ እንድታመሹ አሁንም በድጋሚ እንጋብዛለን።
አሁን ወደ እናንተ አስተያየቶች እንሻገር። ለምሽቱ ለጊዜው በኢሜይል የደረሱንን ነው የምናስቀድመው። አቶ አዲሱ ሲሉ ይንደረደራሉ አድማጫችን በኃይሉ ተፈራ። የአሜሪካ ድምፅ ስለ ትምህርት ጥራት ውድቀት በማሰባችሁና ዶክተር አክሊሉንና ዶክተር አዳነን ስላወያያችሁ አመሰግናለሁ። አገራችን በዚህ ከቀጠለች ወደፊቱን ሳየው ያሳስበኛል። በዩኒቨርሲቲ ተማሪዎችና መምህራን 1-5ና በጎሳ ተደራጅቶ ተተብትቦ መታሰር ነው። ህወሓት ሆን ብሎ ዩኒቨርሲቲውን የጥላቻንና የፖለቲካ የሃይማኖት አክራሪነት መስፋፊያ አድርጎታል ሲሉ ጠንከር ያለ ትችት ያዘለ የኢሜል አስተያየታቸውን ያደረሱን ቀደም ብለን ስማቸውን የጠቆምነው በኃይሉ ተፈራ የተባሉ አድማጫችን ናቸው።
ዛሬ ይላሉ አቶ በኃይሉ፣ ህዝብን ለመቆጣጠር ብሎ ህወሓት የቀየሰው ስልት ራሱን መንግስትንም ሆነ አገሪቱን የሚያጠፋ ነው። አገራዊ ስሜት እንዲጠፋና ጠባብ ጎሳዊ የጥላቻ አመለካከት እንዲኖር ሆን ተብሎ በኢህአዴግ ካድሬዎች ይሰራል። የሚገዛው ጠመንጃ እንጂ የሀሳብ ወይም የህግ የበላይነት አይደለም። የህወሓትን የጎሳ ፖለቲካ ያልተከተለ አስተያየት የሚሰጥ ሁሉ ጸረ ልማት ይባላል ሲሉ ይቀጥላሉ። የህወሓትን የጎሳ ፖለቲካ የተቀበለ ይሾማል፣ የአገር ሀብት ይዘርፋል። በዚህ ሁኔታ የተያዘ ህዝብ የሚያስበው ስለ ትምህርት ጥራት ሳይሆን እንደ ነገሩ በህይወት ለመቆየት ብቻ ነው ብለዋል።
ጥራት ያለው ትምህርትማ ለቃላሚኖ ልጆች ብቻ ነው ይላሉ አቶ በኃይሉ። የምን መደባበቅ ነው? ሌላው ክልል ቃላሚኖን የመሰለ ትምህርት ቤቶችና ኤምአይቲን የሚያቋቁሙ ባለሙያዎች አቶ ይሆን ሲሉም በኃይሉ ተፈራ ከጅማ ባደረሱን መልእክታቸው፣ ረዘም ያለ ኢሜይል ነው፣ አስተያየታቸውን ሰጥተዋል። ወደ ሁለተኛው አስተያየት ሰጪ እንለፍ።
ውድ ጋዜጠኛ አቶ አዲሱ በማለት ይጀምራሉ እኚህኛው የአስተያየት ሰጪ። አርብና ቅዳሜ ስለ ኢትዮጵያ ትምህርት ጥራት ባቀረብካቸው እንግዶች በዶክተር አክሊሉ ሀብቴና ዶክተር አዳነ ገበያው በተናገሩት ላይ ትንሽ ሀሳብ ልስጥ ብዬ ነው ብለዋል ላቀው ጃርሶ የተባሉ አድማጫችን። መቼም እንደ ዶክተር አክሊሉ ሀብቴ አይነት የእድሜ ባለጸጋና አዋቂ ሲኖር መታደል ነው በማለት ይቀጥሉና ላወቀበት የእሳቸውን ምክር መስማትና ልምድ መካፈል መታደል ነበር። ታዲያ ምን ያደርጋል? የእኛ ባለስልጣኖች በገዙት ዲግሪና በከበባቸው ጦር ልባቸው ተደፍነዋል ብለዋል።
በውስጥ ሆኖ ለሚያየው የትምህርት ጥራቱ ችግር ከተገለጸው በላይ አስደንጋጭ ነው ለጊዜው ባለስልጣኖቹና ልማታዊ ባለሀብቶችን ይላሉ። ችግሩ አልነካቸውም። የእነሱ ልጆች መንግስት ትምህርት ቤት አይማሩማ። ከፍ ሲሉም ቤት ተገዝቶላቸው አሜሪካ፣ አውሮፓ፣ ቻይና ትልከው ይማራሉ። ድሃው ግን ይቀለድበታል የባለስልጣን ልጆች ሲሉ ይዘረዝራሉ አስተያየት ሰጫችን አድማጮች። ሰዓታችን ለእናንተ አስተያየቱ የተመደበው የአስተያየት ክፍለ ጊዜ ስላለቀ በዚሁ መቋጨት ሊኖርብን ነው። አቶ ላቀው ነኝ ከአዲስ አበባ ብለውናል አድማጫችን። ሁለታችሁንም እናመሰግናለን። ቆንጀት የኤክሊፕስ እንግሊዘኛው ቋንቋ አጠራር የፀሐይ ግርዶች ዛሬ ትልቁ የስርጭታችን አካል ነው። ደጋግመን አስተዋውቀናል። እንሂድ ወደዛ መስመር።
ጥሩ ሀሳብ ነው።
አንድ ቅድም ወደ አየር ከመምጣታችን በፊት ቀድሞ ከሚታይባቸው ይሄ ግርዶች ከታየባቸው አካባቢ አንድ አድማጭ በስልክ መስመር አግኝተን ነበር።
ፖርትላንድ ኦሬገን ያሉ
ትክክል።
በጣም 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 የሚያምር እይታ ነበረ የነበረው። ለሁለት ሰዓት ያህል ስንመለከት የነበረ ከጓደኞቼ ጋር ከቤተሰብ ጋር እና እያነሰች ልክ እንደ ጨረቃ ትመስል ነበር እና እስከ መጨረሻው ጠበቅናት። በጣም ከስታ ልክ በቃ ሙሉ ለሙሉ ሲጋረደው ለሁለት ደቂቃ ከምናምን ያህል ጨለማ ነበረ። ላይክ በቃ ሌሊት እንደምትለው አይነት ማለት።
ኤፍሬም፣ በዩናይት ስቴትስ ይሄን የፀሐይ ግርዶሽ ከሚያዩት አካባቢዎች የመጀመሪያዎቹ እየታየ ያለባቸው አካባቢዎች ነው ያለኸው። ለምን ያህል ሰው ይታያል በአካባቢ?
ያለሁበት አካባቢ አሁን መኪናዎች በጣም ተደርድሮ እኛ መኪናችን አቁመን ነው ያየ ነው እና ትላንትና ነው ከፖርትላንድ ወደዚህ ወደ ሊንከን ሲቲ ወደሚባል አካባቢ የመጣ ነው። ወደ ሁለት ሰዓት ነርተን እዚህ ሆቴል ራሱ አጋጣሚ አግኝተን ወደ $450 በላይ ከፍለን ነው
ለአንድ ሌሊት
አዳር።
እንግዲህ ከዓለም ዙሪያ ከተለያዩ አካባቢዎች በዩናይት ስቴትስ ብቻ ሳይወሰን ከሌሎች አካባቢዎችም ጭምር ሙሉ ግርዶሽ ካለባቸው ጥቂት ከተሞችና አካባቢዎች አንዱ በመሆናችሁ በዚህ ምክንያት ነው ወደዛ የጎረፉት። እናንተም ቅርብም ብትሆኑ ሙሉ በሙሉ ግርዶሽ ያለበት ቦታ ነው የመጣችሁት አሁን የምትገልጽልን?
አዎ፣ እንደውም እኛና አንድ ሌላ ቦታ ነበር ወደ ዳማስከስ ነው ምናምን ይባል አካባቢ፣ እኛና እነሱ ጋር ያለው ነገር ተመሳሳይ ነው። አሁን ሴለም አለ፣ ሴለምም እንደዛው ነው። ግን ብዙ ህዝብ ገብቷል እዛ በጣም ክራውድድ ስለሆነ እኛ ረጅም ሰዓት ነርቶ መምጣትን መርጠን ፍሪ ሆነ እንድና ያረገን ገብቷል። እዛም ከህዝብ ጋር ማየት ይችላል። ግን ወደዚህ ያለንበት ቦታ ላይ ደግሞ በጣም በጣም የሚያምር አካባቢ ስለሆነ ወደዚህ መተን መልካም።
አሁንም እንግዲህ ጉርዶሹ ሙሉ በሙሉ የነበረችው ያቺ ሁለት ደቂቃ ትለፍ እንጂ ስትል አሁንም እንደ ጨለመ ነው። ገና ፈገግ ማለት መጀመሩ ነው። ገና ነው አይደለም?
አዎ፣ በጣም ጭጋጋማ፣ በጣም ፎጊ የምትለው ነገር አለ አይደለ? በኋላ ላይ በቃ ቀስ ቀስ እያለ እየፈካ መጣ። በጣም ደስ የሚል እይታ ነው ያየ ነው። እኔ እንጃ እንግዲህ በህይወቴ መጀመሪያ ጊዜ ይሄን ነገር በማየቴ በጣም ደስተኛ ነው።
ግሩም። ይሄ በእርግጥም በህይወት ዘመን ሊታዩ ከሚችሉ ብርቅ ነገሮች አንዱ ነው። ብዙ ጊዜም የማይታይ የማይገጥም ነው። እንኳንም እድሉ ገጠመ። አመሰግናለሁ ኤፍሬም። መልካም ጊዜ።
አሜን። ቴንክ ዩ። እኔ ጌታ መልካም ጊዜ።
የዚህ የፀሐይ ግርዶሽ ቀዳሚ ከነበሩት አካባቢዎች የፖርትላንድ ኦሬገኑ ነዋሪ ነበሩ። እናመሰግናለን በጣም። ባልደረባዬ እዚህ አብሮኝ ሲያስተናግድ የቆየው አሉላ ወደ ውጪ ወጥቶ የዜና አካባቢ ይዞታ ደግሞ እየተመለከተ ነው። ቀደም ሲል እንዳልነው ሰሎሞን አባተ ከካሊፎርኒያ ሳን ፍራንሲስኮ ሲሊኮን ቫሊ አካባቢ ይህንኑ ሁኔታ እየቃኘ ይገኛል። ሰሞኑን ስለ ፀሐይ ግርዶሽና ከአሁን በፊትም ጠፈርን በተመለከቱ ሳይንስን በተመለከቱ ጉዳዮች ትንታኔ ሲሰጡን የከረሙት የናሳው ሳይንቲስት ዶክተር ብሩክ ላቀውም በዚህ ዝግጅት ይሳተፉልናል። ሁላችሁም መኖራችሁን ላረጋግጥ ከሶሎሞን ልጀምር። ሶሎሞን አባተ የት ነው ያለኸው? አለ ወይ መስመር ላይ?
አለሁ፣ ሳን ፍራንሲስኮ እገኛለሁ አሁን ከተማ ውስጥ።
በጣም ጥሩ።
አይ ግርዶሽን ሸኝቼ ነው እየጠበቅኩኝ ያለሁ።
ጨለማ ወጥቷል መሰለኝ።
ወጥተናል አሁን ልክ እንደው ሙሉ በሙሉ ልትጠፋ ጨረቃ ከፀሐይ መንገድ ላይ አንድ ደቂቃ ወይም ሁለት ደቂቃ ያህል ጊዜ ነው የሚቀረው። ለሁለት ሰዓት ለሚሆን ጊዜ ቆይቷል። እዚህ ከጠዋቱ 3 ሰዓት በዚህ አቆጣጠር በዋሽንግተን አቆጣጠር ከቀኑ 6 ሰዓት ጀምሮ ማለት ነው። እስካሁን ድረስ በፀሐይ ግርዶሽ ውስጥ ነው ያለችው።
እሺ አሉላ። እሺ አመሰግናለሁ። አሉላም አለ ወደ ሰማይ አንጋጥሃል፣ መነጽሩን አርገሃል።
ወጥቼ ወደ ሰማይ አንጋጥጃለሁ። እንደ ሰለሞን አላለፈም፣ እኛ ጋር እየጀመረ ነው። ዋሽንግተን ዲሲ ቀናት እያዘቡት ፀሐይ ይመስላል ፊት ለፊት ስታይ። ቀናትቲ ግን ፀሐይ ሳይሆን በምትኩ ግማሽ ጨረቃ ነች የምትታየው። ዶክተር ብሩክ በኋላ ምን ማለት እንደሆነ ያስረዱልናል። ግን
መልካም
እንመለስ አይደል?
ሰላም ልበላቸው። ዶክተር ብሩክ አሉ መስመር ላይ?
አለውኛው።
በጣም እናመሰግናለን። እንግዲህ ለሶስታችሁ መስመሩን ልተውና ግርዶሹም ተከታተሉ።
አንቺ ትመሪናለሽ፣ ወደ አንቺ እንመለሳለን። ሰለሞን አንተን ነው የምናስቀድመው። ዶክተር ብሩክ ይከታተሉናል። ካሊፎርኒያ ቀድሞ ከታዩት አካባቢዎች አንዱ ነው እና ምን ይመስላል እስኪ አንተ ጋር የነበረው እስካሁን ያለው?
እንግዲህ ቀደም ሲል እንዳነጋገርካቸው አሉላ፣ እንደ ኦሬገኑ እንደ ፖርትላንዱ ኤፍሬም አይሁን እንጂ እዚህም የፀሐይ ግርዶሽ በጣም በብዙ ትዕይንት ነው የታየው። ሰው በየመንገዱ እየቆመ ሲያስተውል ነበር ለረጅም ሰዓት እና እስከ 80% የሚሆን የፀሐይ አካል ተሸፍኖ እያስተዋለ ነበረ ሰው ያለው። አሁን እንግዲህ ወደ ከአንድ ደቂቃ በኋላ ሙሉ በሙሉ ጨረቃ የፀሐይ መንገድ ለቃ ትወጣለች። አሁን እያየሁ ነው ያለሁት እና በጣም ነጥር የምታክል አካሏ ብቻ ነች ያለችው በፀሐይ ጀርባ። እናንተ ጋር ዋሽንግተን አሁን ወደ ከፍተኛው ደረጃ እየደረሰች ይመስለኛል።
መልካም። ያንተንም መጨረሻዎቹን ሰዓቶች ተመልሰ ታነሳልናለ። ዶክተር ብሩክን መስመር ላይ ይዘናል። ሰሞኑን ስታነጋግራቸው ነበር። ቀዳሚ ጥያቄ ለወርውርና ኋላ ላይ ያንተንም ጥያቄዎች ታስከትላለ። ዶክተር ብሩክ እንደምን ዋሉ? በድጋሚ እንደምን
አላችሁ?
እኔ ከዚህ ከሚታየን ከአካባቢያችን ልነሳ። እርስዎና እኔ በአንድ የጊዜ ክልል ውስጥ ቅርብ ለቅርብ ነው ያለ ነው እና ቀደም ብዬ እንደጠቀምኩት ውጪ ሲወጣ ያየሁት የወትሮ ፀሐይ ይመስላል፣ ደብዘዝ ያለም ቢሆን። ቀና ስል ግን ፀሐይን አላገኘኋትም። ፀሐይ ጠፍታለች፣ በምትኳ ግማሽ ጨረቃ ትታያለች በልዩ መነጽሩ ስመለከት። ምን ማለት ነው? ምን ሆነ ማለት ነው?
አዎ እንግዲህ በቃ ጨረቃ በእኛና በፀሐይ መሀል ነው ያለችው ማለት ነው። የእሷን ጥላ ነው አሁን የምናየው። ቢሆንም እዚህ እኛ አካባቢ ዋሽንግተን አካባቢ ሙሉ በሙሉ ግርዶሽ አይደለም። ይሄ ፓርሻል ኢክሊፕስ የሚባል ነው። ወደ 80% ነው የሚጋርደው፣ ቀሪው ያው ብርሃን ይኖራል ማለት ነው። እና እኔም ወደ ላይ አንጋጥጬ ያየሁኝ ነው ያለሁት። እዚያው አካባቢ በብዙ ሺህ የሚቆጠር ሰው አለ የሚያይ። በቃ ትልቅ ፌስቲቫል ነው የሚመስሉ።
ዶክተር ብሩክ እስቲ እዚህ ጋር ልግባና አንድ ጥያቄ ላንሳ። እናንተ የናሳ ሳይንቲስቶች መቼም ከሌላው ሕዝብ የተለየ ትኩረት ነው ለዚህ እየሰጣችሁ ያላችሁት። በተለይ እርስዎ ደግሞ የዚህ የፀሐይ ምህዋር ምርምር ክፍል ተባባሪ ዳይሬክተር ነዎት። ምንድን ነው የምትፈልጉት ለመሆኑ? ከዚህ ግርዶሽ ምንድን ነው እያያችሁ ያላችሁት?
አዎ ብዙ ነገር አለ። ለምሳሌ በአየር ጠባይ በመሬታችን በሚመለከት ከፀሐይ የሚመጣው ሙቀት እና ጠቅላላ ኤነርጂ ወደ ምድራችን የሚመጣው ገሚሱ ደግሞ ተመልሶ ወደ ጠፈር ይመለሳል። ግን ይሄ ምን ያህል እንደሆነ እስከ ዛሬ ድረስ በጣም በፕሪሲዥን ለማወቅ አንችልም ነበር እና አሁን ሙሉ ግርዶሽ ባለበት ቦታ የፀሐይ ብርሃን በሌለበት ጊዜ በጠፈር ያሉ መንኮራኩሮች ከመሬት ወደ ውጭ የሚመለሰውን ኤነርጂ እየለኩ ነው ያሉት። ስለዚህ ይሄ የአየሩን ጠባይ መቀየርን በሚመለከት ይሄ ከገቢ ወጪው ማለት ከሚመጣው ኤነርጂ እና እኛ መልሰውን ማወቁ በጣም ኢምፖርታንት ነው። እሱ ለምሳሌ ተጠናሪ አለ።
ዶክተር ብሩክ፣ ሌላው አንድ ጥያቄ እዚህ ጋር ሌሎች ከፀሐይ ሌላ ወጥቶ የማይታዩ በቀን የማይታዩ አካላትን ማየት ይችላል ዛሬ ፕላኔቶችን ከዋክብትን?
ኤግዛክትሊ። አሁን ለምሳሌ ማን ነው መርኩሪ በእኛ ሶላር ሲስተም ውስጥ ትንሿ ፕላኔት ነች፣ እንግዲህ ፕሉቶ ካልተጨመረ እና እስካሁን ድረስ በጣም ቅርብ ስለሆነች ከፀሐይ የሚመጣው ብርሃን በጣም ከፍ ያለ ስለሆነ በደንብ ለማጥናት ቢነስም ከመሬት ከመርኩሪን ከመሬት አይቻልም። አሁን ግን ጠቅላላ ግርዶሽ ባለበት ቢነስም ትታያለች፣ ፀሐይም ደግሞ ተሸፍኗል። ስለዚህ ብዙ ጥናቶች እናጠናለን ያለ ነው። አሁን
አንድ ጥያቄ
ከዛ በተረፈ እርስዎ በቀጥታ እየተከታተሏቸው ያሉት እንደነ ሳተርን እንደነ ጁፒተር አይነት ፕላኔቶችም ይታያሉ የሚል አይቼ ነበረ።
አዎ፣ ግን እነሱ በጣም ሩቅ ናቸው፣ በአይን ለማየት ከበድ ይላል። እነሱ ደግሞ በሌሊት ለማየት እንችላለን፣ ምንም ችግር የለም።
ዶክተር ብሩክ
ሰለሞን
ዶክተር ብሩክ አንድ ጥያቄ ከዚሁ ከስቱዲዮ ነው። መቼም እያየሁ አይደለም እንደናንተ አልታደልኩም። ሆኖም ግን
ያው እያሳየንሽ ነው። እኛ
እኔ አይኔን እጠብቃለሁ። አንድ ጥያቄ ላንሳ ዶክተር ብሩክ። የአዋፍ የወፎች ድምጽ ይሰማል፣ እንደውም ዶሮዎች በየቆጣቸው ይሰፍራሉ። ይሄ በሚሆንበት ጊዜ ተክሎች ላይም አንዳንድ ለውጥ ይታያል የሚል ነገር ያነበብኩ መስሎኝ ነበረ። ጨለማ የመጣ ስለሚመስላቸው ነው? ምንድን ነው ምክንያቱ?
ኤግዛክትሊ። አዎ፣ እንጂ በተለይ ጠቅላላ ግርዶሽ ሲኖር ጨለማ ይሆናል፣ መቀዝቀዝ ይጀምራል። እንዲያውም የተነሱ ፊልሞችም አሉ። ለምሳሌ ዶሮዎቹ ተመልሰው ወደ ቤታቸው ገብተው በቃ እንደገና ተመልሰው ይተኛሉ።
መሸላ
ሲወጣ ደግሞ አውራ ዶሮ ይጮሃል ተመልሰው በቃ እንደ አዲስ ነገር እና እንዲህ አይነት ብሄቪሮች አሉ።
በነገራችን ላይ ዶክተር ብሩክ ሰሞኑንም ሲያሳስቡ ነበረ። አሁንም የፀሐይ ግርዶሹ ገና ስላለ ሙሉ የፀሐይ ግርዶሽም ከፊሉም ለአይኖቻቸው ሰዎች ጥንቃቄ እንዲያደርጉ ሲያሳስቡ ነበር። ዶክተር ብሩክ ይሄንን የሚያስተላልፉት መልእክት ካለ እዚህ ጋር?
አዎ፣ ዋናው ነገር ጨለማ በሚሆንበት ጊዜ አይናችን ብረቱ ነው የሚባለው ፒምፕሉ በኃይል ይከፈታል፣ ብርሃን ያስገባል። በዛን ጊዜ አይናችን ብረቱ እና ያ የጨለመው እንደገና ብቅ ሲል ያ ብርሃን ሲመጣ አይናችን በጣም በተከፈተበት ሁኔታ ስለሚመጣ ነው ለሬቲናው ለአይን አደጋ የሚሆነው። ስለዚህ ጥንቃቄ ያስፈልገዋል።
በተለይ ወላጆች ኃላፊነት አለባቸው ልጆቻቸውን የመጠበቅ በዚህ በኩል ተቻለ መጠን ጥንቃቄ እንዲደረግ።
አንድ ከዚህ ጋር
አካባቢ ማክሲመም ደርሰዋል። ስለዚህ ሰው እየተደሰተ ነው እና በቃ ፌስቲቫል ነው ይመስል።
ምናልባት የመጨረሻ ጥያቄ ዶክተር ብሩክ አሁን ጀምር ያደረጉትን ነው። የሚጠበቅ ሰዓት ነበረ 2 ደቂቃዎች ወይንም ከሁለትና 3 ደቂቃ ያላለፈ ሙሉ ግርዶሽ በሌለባቸው እንደ ዋሽንግተን ባሉ አካባቢዎች ሳይቀር ቅድም የጠቀሱት 80 በመቶ የሚሆነው ግርዶሽ አሁን መከሰቱን ተራ ሰው በምን ማረጋገጥ ይችላል? ቀና ብዬ ሳይ አሁንም ጨረቃዋ ትታየኛለች። ትንሽ ጨረቃ ደብዘዝ ማለት ይዟል። በምን እናውቃለን?
80 በመቶ የሚሆኑ ተጋርዷል። ሌላ የሚቀረው 20 በመቶ የምናየው ነው።
በ20 በመቶ ብዙ ፀሐይ ያለ ይመስላል።
አዎ፣ አለ ብርሃን አለ። ከፀሐይ እኮ ብዙ ነው የሚልከው ብርሃን እና እንግዲህ የሚቀጥለው ጊዜ መጠበቅ ይኖርብናል ማለት ነው። ሙሉ ግርዶሽ እስከሚሆን
የሚቀጥለው መቼ ነው የሚሆነው?
በሚቀጥለው ሙሉ ግርዶሽ ብለው ነበር እና መቼ ልጠብቆት? ኢትዮጵያ ላይ
እንግዲህ የዛሬ 140 ዓመት በአውሮፓ አቆጣጠር በ1165 ነው ሙሉ
የዛሬ 150 ዓመት ማለት ነው። እዛ እንገናኝ እንግዲህ። ግን ከፊል ግርዶሽ ከ3 ዓመት በኋላ ኢትዮጵያ ላይ ይኖራል መሰለኝ።
አዎ፣ ግን ፓርሻል ወይ አኒውላር የሚባለው እዚህ ሙሉ ግርዶሽ አለ።
አቤት
መልካም ሰዓታችን አለቀ እያለን
በከፍተኛ ዝግጅቶች እያከበሩ ነው ያሉት። ቦኒ ቴይለር የምትባል አንዲት ዘፋኝ በኤክሊፕስ ኦፍ ሀርት የሚል ዘፈን አውጥታለች። የልብ ግርዶሽ መሰለኝ ሲተረጎም በአማርኛ እና የጥበብም አይነት ትርጉም እየሰጡት ነው እንግዲህ ለዚህ።
አዎ፣ እኔ አንድ ማለት የምፈልገው ነገር ቢኖር ምንድን ነው፣ ብዙም ጊዜ እነዚህ በሶላር ሲስተም ውስጥ ከዋክብት ማ ፕላኔቶች ጨረቃ ፀሐይ ሲዞሩ ጨረቃ መሬት ስትዞር ሲባል እንሰማለን። ግን ይሄ በእውን ያሳየናል እንዴት እንደሆነ ለመጀመሪያ ጊዜ እና ደስ ይላል በእውነቱ ለወጣቶች ትልቅ ወደ ሳይንስ ሊቆጥታቸው ነው።
በጣም እናመሰግናለን። ቆንጆ ወደ ስቱዲዮን መልስ ሰለሞንን
ዶክተር ብሮክ እንግዲህ ዘሮት እንመለሳለን። የዛሬ ግኝታችሁ ምን እንደሚሆን ያብራሩልናል በሳይንስ ፕሮግራማችን።
እናመሰግናለን
በጣም የሰኞ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች መደበኛው ፕሮግራም ስፖርት ይቀጥላል።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ የሩጫ ስፖርት ዜና ኢትዮጵያዊቷ ዳዊት ስዩም በበርሚንግሃሙ ዳያመንድ ሊግ በ1500 ሜትር አሸንፋለች። አራቴ በኦሎምፒክ ወርቅ ተሸላሚው እንግሊዛዊ ሞፋራ ደግሞ በ3000 ድል ተጎናጽፎ ከትራኩ ውድድር መሰናበቻ አድርጎታል። ሌሎች ዜናዎችም አሉን፣ አብራችሁን አምሹ። የትላንቱን የበርሚንግሃም ዳያመንድ ሊግ ላስቀድም። ኢትዮጵያዊቷ ዳዊት ስዩም ከሻንግሃዩ ያለፈው ግንቦት ዳያመንድ ሊግ ወዲህ አልተወዳደረችም። በሂደቱም ያለፈው ለንደን ያስተናገደችው የዓለም አትሌቲክስ ሻምፒዮና አመልጧታል። እናም ትላንት በበርሚንግሃሙ ዳያመንድ ሊግ በአስተማማኝ ሁኔታ ለድል መብቃቷ በዓለም አትሌቲክሱ ሻምፒዮናም ውጤት ታስገኝ እንደነበር አሳምናለች። በትላንቱ ውድድር እርሷና ሌሎች አትሌቶች ለመጀመሪያዎቹ ሦስት ዙር ያሳድዱ የነበረው ጉዳፍ ጸጋይን ነበር። ሆኖም 200 ሜትር ሲቀራቸው ዳዊት ደረሰችባት። አልፋት ሄዳም በአራት ደቂቃ ከ01 ነጥብ 36 ሴኮንድ በአንደኝነት አጠናቀቀች። ዊኔሸቤት ከኬንያ ሁለተኛ፣ አራፊ ራባብ ከሞሮኮ ሦስተኛ፣ ጉዳፍ ጸጋዬ በአራተኝነት አጠናቃለች። ሰር ሞፋራ ደግሞ በወንዶቹ 3000 በአስደናቂ ሁኔታ አሸንፎ ከትራኩ ሩጫ ውድድር በክብር ተሰናብቷል። በኦሎምፒክ አራቴ ወርቅ ተሸላሚው ሞፋራ በአስር ሺህም የዓለም ሻምፒዮን መሆኑ ይታወቃል። ትላንት ርቀቱን በሰባት ደቂቃ ከ38 ነጥብ 64 ሴኮንድ በመሸፈን በአንደኝነት የጨረሰውም የስፔኑን አዴል ሚካልን በሁለተኝነት አስከትሎ ነው። ዴቪስ ኪፕላጋት ከኬንያ ሦስተኛ። የትራኩን ውድድር በስኬት አጠናቅቄ ተሰናብቻለሁ፣ የጎዳናውን ወደፊት የምናየው ይሆናል ብሏል ሞፋራ ትላንት ሲሰናበት ባደረገው ንግግር። ሌሎች ውድድሮችም ተካሂደዋል። ትላንት በበርሚንግሃም ዳያመንድ ሊግ በወንዶቹ 110 ሜትር መሰናክል አሜሪካዊው ኤሬስ ሜሪት፣ በከፍታ ዝላይ ባርሽም ሙታዝ ኢሳ ከኳታር፣ ባሎሎ ውርወራ የኔዘርላንዱ ቶማስ ዎልሽ፣ በሴቶቹ 400 ሜትር መሰናክል የቼክ ሪፐብሊኳ ዙዛና ሄኖቫ፣ በዲስከስ ውርወራ የክሮኤሽያዋ ሳንድራ ፔርኮቪች አሸንፈዋል። ለሌላ አጠር ያለ የአትሌቲክስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ውሰዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ ኦሎምፒክ ኮሚቴ በ16ኛው የዓለም አትሌቲክስ ሻምፒዮና ለተሳተፈው የኢትዮጵያ አትሌቲክስ ልዑክ የገንዘብ ማበረታቻ ሽልማት አበርክተዋል። ወርቅ ሜዳሊያ ያገኙት አልማዝ አያናና ሙክታር ኢድሪስ ለእያንዳንዳቸው 40,000 ብር፣ የብር ሜዳሊያ ያገኙት ሶስት አትሌቶች ለእያንዳንዳቸው 30,000 ብር፣ እንዲሁም ለዲፕሎማና ለተሳትፎ 10,000 እና 5,000 ብር ተበርክቷል። የአልማዝ አያና ባለቤትና አሰልጣኟ ለሆነው ቶሬስ አሲዳ በ5,000 ሜትር አራተኛ ሆኖ ለጨረሰው የሆነስ ቀጀልቻ ለሁለቱ በልዩ ተሸላሚነት ተመርጠው ለእያንዳንዳቸው የ40,000 ብር ሽልማት ተበርክቶላቸዋል። ከዚሁ ጋር በተያያዘ ተጨማሪው አስደናቂ ነገር ደግሞ የአትሌቲክስ ልዑካን ቡድኑን መሪ ሆኖ የተዋጣለት የማስተባበርና የማበረታታት ስራ ላከናወነው አትሌት ገብረ እግዚአብሔር ገብረ ማርያም በሽልማት የተበረከተለትን 40,000 ብር ለአትሌት ዮሜስ ቀጀልቻ መልሶ አበርክቷል። አትሌት ገብረ እግዚአብሔር ገብረ ማርያም የተሰጠው ሽልማት ሳንቲም ሳይቀንስ 40,000 ብር ለዮሜስ ቀጀልቶ ማበርከቱ ቅንነቱን በርካቶች አድንቀውለታል።
አመሰግናለሁ ገዛኸኝ። በመስክ ቴኒስ ስፖርት የሲንሲናቲው ኦፕን በግሩም ሁኔታ ተጠናቋል። የወንዶቹን ግሪጎር ዲሚትሮቭ ከቡልጌሪያ፣ የሴቶቹን የዊምብልደን ሻምፒዮኗ ጋብሪን ሙጉሩዛ አሸንፈዋል። ዲሚትሮቭ በወንዶቹ ማስተርስ 1000 ሲያሸንፍ ለመጀመሪያ ጊዜ መሆኑ ነው። የአውስትራሊያውን ኒክ ኪርጎሲስን 6-4-7-5 በሆነ ውጤት አሳርፏል። በሴቶቹ የፍጻሜ ግጥሚያ ድል የተጎናጸፈችው የስፔኗ ጋርቢን በዓለም ቁጥር አንዷን የቼክ ሪፐብሊኳን ካሮላይና ሊስኮቫን አሸንፋ ነው። በነገራችን ላይ አድማጮች፣ ትላንት እዚህ በዩናይትድ ስቴትስ የተካሄደው የሲንሲናቲ ማስተርስ ቴኒስ ከአዳራሽ ውጭ የሚደረግ ረጅም ዕድሜ ያለው ዓመታዊ ውድድር ነው። የተጀመረው እንደ አውሮፓውያን ዘመን አቆጣጠር በ1899 ዓ ም ሲሆን የሚካሄደውም ለመጀመሪያ ጊዜ ውድድሩ በተደረገባት ሜሰን የኦሃዮ ከተማ ነው። በፍጻሜው አሸናፊዎች እያንዳንዳቸው $3,200,000 ሽልማት ያገኛሉ። ይህን በዚሁ ላብቃ። አድማጮች፣ ዝግጅታችንን ለማብቃት ለእግር ኳስ ስፖርቱ ዜና ወደ አዲስ አበባ ተመልሰን ይሆናል የምንሄደው። ገዛኸኝ አጠር አጠር አድርጎ የአገር ውስጥና የውጭ ዜናዎችን ያቀርብልናል።
በእግር ኳስ ዜና የኢትዮጵያ ብሔራዊ እግር ኳስ ቡድን ከሱዳን አቻው ጋር ከትናንት በስቲያ ያደረገውን የቻን አፍሪካ ዋንጫ የመልስ ማጣሪያ 1-0 በመሸነፉ ከቻን አፍሪካ ዋንጫ ውጭ ሆኗል። የሱዳን ብሔራዊ እግር ኳስ ቡድን ባለፈው ሳምንት አዲስ አበባ ላይ የመጀመሪያውን ማጣሪያ 1-1 አቻ ተለያይቶ ከትናንት በስቲያ ሀገሩ ላይ ደግሞ በመልስ ጨዋታ 1-0 በመርታት በአጠቃላይ ውጤት 2-1 አሸንፎ በቻን አፍሪካ ዋንጫ ከሚሳተፉት 16 ቡድኖች አንዱ ለመሆን በቅቷል። በሌሎች የአፍሪካ ዞኖች የመልስ ማጣሪያ ግጥሚያቸውን በአጠቃላይ ውጤት አሸንፈው ካለፉት 15 ብሔራዊ ቡድኖች መካከል ናይጄሪያ፣ ዩጋንዳ፣ ካሜሮን፣ አንጎላ፣ ኮንጎ ብረዛቪል፣ ዛምቢያ፣ ሊቢያ፣ ሞሮኮ፣ ሴኔጋል፣ ሞሪታኒያ እና ኮትዲቯር ይገኙበታል። ትልልቆቹ የጋና እና የግብፅ ብሔራዊ ቡድኖች በመልሶ ማጣሪያው ተሸንፈው ከቻን አፍሪካ ዋንጫ ውጭ ሆነዋል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ተመልሻለሁ ቆንጅት ወደ ስቱዲዮ። ድንገት ድምጼን ባሰማ ግራ እንዳላጋባ አድማጮችን
ያየኸውን ትነግረናለህ ከዚህ ዝግጅት በኋላ።
በቃ ንገረው።
ወደ አፍሪካ ነክ ርዕሶች እናልፋለን።
አፍሪቃ ነክ ርዕሶች ለምሽቱ ለየት ያለ ፕሮግራም ነው ያዘጋጀው። በኬንያው በቅርቡ በተካሄደው የኬንያው ፕሬዚዳንታዊ ምርጫ ከዚህ ከዩናይትድ ስቴትስ ሄደው የተወዳደሩ አንድ ምሁር ናቸው። መስታወት አረጋው ናት ያነጋገረቻቸው።
የማህበረሰብ ጤና ባለሙያ ኖት። በፕሬዚዳንትነት ለመስራት ምን አነሳሳዎት? በኬንያ የነበሩት የምርጫ ዘመቻ ሂደትስ ምን ይመስል ነበር?
The people's challenges, the aspirations, the difficulties they face on every day and their dreams.
ከአምስት አመት በፊት ኬንያ ስመለስ ህዝቡ የተጋረጠበትን የዕለት ተዕለት ችግር ተመለከትኩ። ይህንን ለመለወጥ ምን ማድረግ አለብኝ ስላሰብኩ ፕሬዝዳንት ለመሆን ካለኝ ፍላጎት በበለጠ በዜግነት ግዴታን በምችለው ሁሉ መወጣት እንዳለብኝ ተረዳሁ። ከዛም በጣም በተደጋጋሚ ወደ ኬንያ እየሄድኩ የችግሮቹን መንስኤ ማጥናት ጀመርኩ። ከሁለት ዓመት በፊት ከሌሎች በጎ ፈቃደኛ ሰዎች ጋር በመሆን በአገር አቀፍ የዩኒቨርሲቲ ተማሪዎችን ማዕከል ያደረገ ነገር ግን በመላው አፍሪካ በሚገኙ በከፍተኛ ትምህርት ተቋማት አስተዳደር ላይ ከፍተኛ እንቅስቃሴ አድርገን ነበር። የወደፊት የወጣቱ የትምህርት ሁኔታና የየሀገሮቹ የወደፊት ሂደት ምን መሆን አለበት በሚለው ላይ ትኩረት በመስጠት ነው ስንንቀሳቀስ የነበረው። በዚህ ዓመት መጀመሪያ ላይ ደግሞ የኬንያ ወጣቶችን ያሳተፈ ግሮው በሚል ምጻረ ቃል ጄኔሬሽን ራይዲንግ ኦን ዊዝደም በተሰኘ እንቅስቃሴ በርካታ ወጣቶችን ይዘን መንቀሳቀስ ጀመርን። ዓላማችን ወጣቶቹ በወደፊት ሕይወታቸው የመወሰን ብቃት እንዲኖራቸውና ከራሳቸው አልፈው ለቀጣዩ ትውልድ ኃላፊነት የሚሰማቸው ትውልዶች መሆን እንዳለባቸው ነበር ስናስተምር የነበረው። በሌላ ወገን ደግሞ አገሪቱ ከሙስና ነጻ የሆነች አገር እንድትሆን የበኩላቸውን አስተዋጽኦ እንዲያደርጉ፣ በአገራቸው ጉዳይ ወሳኞች መሆን እንዲችሉ፣ ለምሳሌ የፕሬዝደንትነት ምርጫ ላይ ተሳትፏቸው እንዲጨምር በማድረግ እናበረታታቸው ነበር። እንግዲህ አዲሱ ትውልድ ላይ ነበር ትኩረት አድርጌ ወደ ፕሬዝዳንትነት ውድድር የገባሁት።
ቢመረጡ ምን ለመስራት ነበር ያሰቡት? እለውጣለሁ ብለው የተነሱባቸው ነጥቦችስ ምንድን ነበሩ?
I had researched the issues of Kenyan people before I ran. After the research, I came up with 6 points. So I had a 6-point plan. First, the cost of living in Kenya is too high.
ለፕሬዝዳንትነት ውድድር ከመቅረቤ በፊት 6 ዋና ዋና ያልኳቸውን ችግሮች በመንቀስ እነሱን ለመለወጥ ተነሳው። የመጀመሪያው በኬንያ ያለው የኑሮ ውድነት ነበር። የአንድ ግለሰብ ገቢ ከወጪው ጋር ፍጹም የተለያየ ነው። ይህን ክፍተት ይሞላሉ ያልኳቸውን መፍትሄዎች ይዤ ነበር የቀረብኩት።
Number 2, my plan is connected. How do I do that cost of living? It is increase the employment by increasing the economic growth.
ሁለተኛው ከዚሁ ጋር የተያዘው ችግር ደግሞ በሀገሪቱ በቂ የሥራ ዕድሎች አለመኖራቸው ነው። የተለያዩ የሥራ ዕድሎችን መክፈት የሀገሪቱን የምጣኔ ሀብት ላይ በበለጠ በመስራት ማለት ነው። በኬንያ ከተቅላላ ህዝብ ቁጥር 70% የሚሆነው ወጣት ነው። ከዚህ ውስጥ 80% ወጣት ደግሞ ሥራ አጥ ነው። ስለዚህ ይህን ትኩስ ኃይል በመጠቀም የሀገሪቱን ኢኮኖሚ የምንደግፍበትን መንገዶች በግልጽ አስቀምጬ ነበር።
So number 3, I was to cut taxes for the people. If you cut taxes and put money back in their pockets, they can now afford more.
አመታዊ የኬንያ የቀረጥ ተመንን ዝቅ ማድረግ ሌላው ዓላማዬ ነበር። ዜጎች በእጃቸው ገንዘብ ከኖራቸው በሀገሪቱ የመግዛትና የመሸጥ እንቅስቃሴው ይጨምራል ማለት ነው። የሀገሪቱ እንቅስቃሴ ከተሻሻለ ዜጎች በታማኝነት ቀረጥ ለመንግስት ይከፍላሉ ማለት ነው።
Number 4, I was going to provide free skills training. Some of the programs that I was going to bring for the youth which are
አራተኛው ወጣቶችን በነጻ ላጭር ጊዜ አሰልጥኖ በፍጥነት በስራ መስክ ማስተማራትና አምራች የሚሆኑበትን መንገድ የመክፈት ዓላማ ነበረኝ። በ21ኛው ክፍለ ዘመን የደረስንባቸውን ቴክኖሎጂዎች ኬንያውያን ወጣቶች በቀላሉ ማግኘት እንዲችሉ ከሌሎች ከዩናይትድ ስቴትስ እና ከአውሮፓ ሀገራት ዩኒቨርሲቲዎች ጋር በተለያዩ ሙያዎች የማሰልጠን ስራም ጀምረን ነበር።
Then number 5, it is I told Kenyans that I will be the end of corruption.
አምስተኛው ቅሬ በአገሪቱ ተስፋፍተው የሚታየውን ሙስና ላይ መዝመት ነበር።
Then number 6, finally, it is involving diaspora, making sure they are participating, making sure they can vote again. Most of the diaspora.
ስድስተኛውና የመጨረሻው ቅሬ ደግሞ ዲያስፖራ ኬንያውያን አገራቸውን በተመለከተ ተሳትፏቸውን ማሳደግ ነበር። በተለያዩ የዓለማችን አገራት የሚኖሩ ኬንያውያን በአገሪቱ የሚደረጉ ምርጫ ላይ እንኳ ተሳትፏቸው በጣም ዝቅተኛ ነው። ሌላው ደግሞ የተማሩ ኬንያውያን ወደ አገር እንዲመለሱ ዕውቀታቸውን ለወጣቶች እንዲያካፍሉ መንገዶችን ለማመቻቸት ነበር ፍላጎቴ።
በፕሬዝዳንታዊ ምርጫ የነበረው አካሄድና በውጤቱ ደስተኛ ነበሩ?
What the results themselves, nobody is 100% when there are small irregularities or elections have irregularities.
መቶ በመቶ ያላንዳች ስህተት ይከናወናል ብሎ መደምደም አይገባም። አንዳንድ ስህተቶች አይጠፉም። በጣም በሰለጠኑት ሀገሮች በሚከናወኑ ምርጫዎች ላይ እንኳ ስህተቶችን እንመለከታለን። ነገር ግን የስህተቱ ክብደትና ቅለት ቢወስነውም ማለቴ ነው። ወደ እኔ ስመጣ እኔ በነበረው የምርጫ ሂደት ምንም ቅሬታ የለኝም። ሙሉ በሙሉ ረክቻለሁ።
በኬንያ የሚገኙ ስደተኞች ደህንነትን በተመለከተ የሚሉት ነገር ካለ?
The United Nations and African Union needs to hold hands together and provide enough funding.
የተባበሩት መንግስታትና የአፍሪካ ህብረት ይህን በተመለከተ በጋራ መስራት ይኖርባቸዋል። በቂ በጀት መመደብም ጤናቸውንም ሆነ የመኖር ህልውናቸውን ማስጠበቅ ይኖርበታል። ኬንያ ከራሷ ዜጎች አልፎ ስደተኞችን በተሻለ የምትረዳበት አቅም የላትም። ለምሳሌ እንዲህ አይነት ድንገተኛ አለመረጋጋት በሀገሪቱ ሲከሰት የአፍሪካ ህብረት በመጠለያ ለሚገኙ ስደተኞች ደህንነት ላይ ማሰብ ይኖርበታል። አሁን እንደምረዳው ደህንነታቸውን በተመለከተ ስደተኞች በታላቅ ፍርሃት ውስጥ ነው የሚገኙት። ሌላው በስደተኛ ጣቢያ ውስጥ ብቻ ሳይሆን በከተማ ውስጥ በተለያዩ ቦታዎች የሚኖሩ በርካቶች ናቸው። የኬንያ መንግስት ስደተኞች እንዲገቡ ከፈቀደ ደህንነታቸውንም የሚያስጠብቅ አዲስ ህግ ማስቀመጥ አለበት። እኔ ብመረጥ የማደርገውም ይህንኑ ነበር።
መስታወት እናመሰግናለን። አድማጮች፣ ስርጭታችን ሊገባደድ የቀረው በጣም አጭር ጊዜ ነው።
ምን አየህ? ምን አስተዋልክ?
ተሯሩጬ የተመለከቱትን ልናገር።
ወጣ ብለህ ተመልክተሃል?
ልክ ነው ቆንጂት። ቅድም ከዶክተር ብሩክና ሰለሞን መስመር ላይ ይዘን እንዳወራ ነው በእርግጥም አስደማሚ መሆኑ ገብቶኛል። ምንድን ነው ይህን ያህል በጣም ብዙ የተወራለት ነው የምትዩ? ስትወጪ ያዘቦቱ ቀን ይመስላል በእኛ አካባቢ በዛ ሰዓት፣ በተለይ መጨረሻው ደረጃ በደረሰበት ሰዓት ላይ ግን ቀና ብሎ በባዶ አይን መነጽሩ ሳይደረግ ልዩ መነጽሩ ሳይደረግ አይታይም እና ቀና ብዬ ማየት አልደፈርኩም። ግን ፀሐይ ነው የሚመስለው። መነጽሩን አያድርጌ ስመለከት ግን ሌላ ሰማይ ነው የምታየው። ምናልባት የሚገልጸው ቀላል መንገድ የሚመስለኝ ሰማዩ ይቀየራል ወይም ፀሐይዋ ወደ ቤቷ ሄዳለች።
ጥሩ እድል አግኝተሃል ወጥተህ ለማየት በመቻልህ።
አቆይተንልሻል አንቺ።
ጥሩ ነው።
ባይሆን እንግዲህ በሌላ ፕሮግራሞቻችን እንመለስበታለን። አድማጮች፣ ስርጭታችን ተጠናቀቀ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያዘጋጀውን ለዛሬ ያዘውን ስርጭት እዚህ ላይ ያበቃ። አስተናጋጆች አሉላ ከበደና
ቆንጂት ታየነን ካለበት ከካሊፎርኒያ አብሮን ያመሸውን ሰሎሞን አባተንና እንግዳችንን ዶክተር ብሩክ ላቀውን ጨምረን በዚሁ እንሰናበታችኋለን። ደህና ደሩ።
አሁን የትግርኛ ስርጭት ይቀጥላል።